ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በምሕረቱ ባለጠጋ የሆነ እግዚአብሔር አምላካችን ደጋግፎንና ቆሞን ነው እንደ በደላችንም ሳይፈርድብን ዛሬ ደግሞ ይህችን ቀን እንመላለስባት ዘንድ ሥራችንንም ተግባራችንንም በሰላሙ እንድናከናውን የረዳን እግዚአብሔር በብዙ በእውነትም እጅግ በብዙ ባለጠግነቱን አብዝቶልናልና እናመሰግነዋለን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። ባለፈው ክፍለ ጊዜ የመጨረሻ ጥናታችን የጀመርነውን የዮሐንስ ወንጌል መጽሐፍ ጥናታችንን ዛሬ ምን ቀጥላለን ማለት ነው። ባለፈው ምሽት የተመለከትነው ስለ መግቢያው ዝርዝር አተታዎችን ነበረ። ዛሬ ደግሞ ከምዕራፍ 1 እግዚአብሔር በረዳን መጠን አንድ ላይ አንዳንድ ነጥቦችን ጌታ መንፈስ ቅዱስ በሚያስተምረን መጠን እንመለከታለን። የሥራው ባለቤት ጌታ ራሱ ነውና ያስተምረናል። በእውነት እናውቅ ዘንድ ነው እናድግበትም እንጠገንበትም ዘንድ የሚገባን ነገር አንዳች ሳይያስቀር ጌታ መንፈስ ቅዱስ ያስተምረናል። እስቲ በማስቀደም ዝማሬን ጋብዛችሁ ለሁሉ እግዚአብሔር አምላካችን ይክበር ይመስገን። ስለዚህ ዝማሬም እግዚአብሔርን ከፍ ከፍ እናደርጋለን። እንጸልይ። የተወደድክና የተከበርክ እግዚአብሔር አምላካችን ሆይ እጅግና መሰግናለን። በየለቱ በቃልህ ስለምትናገረን ቀናውንም መንገድ እግዚአብሔር ሆይ ስለምታሳየን ለሕይወታችን የሚረባትንም መንፈሳዊ ማዕድም ደግሞ ስለምታዘጋጅና ስለምታቀርብልን እግዚአብሔር ሆይ እጅግና መሰግናለን። በዚህ ሁሉ ውስጥ ደግሞ እግዚአብሔር አምላካችን ሆይ ማንነታችንን እንድናገኝ ሁለንተናችንን ደግሞ እግዚአብሔር አምላኬ ሆይ በቃልህ መሰረት እንድናስተካክል በአንተ መንገድ መራመድ የምንችልበትን ጸጋ በየለቱ ጌታዬ ሆይ ስለምትሰጠን እጅግና ከብራሃለን እንወድሃለን። ጌታ ሆይ እቺንም ምሽት ደግሞ ባርክልን። ቃልህንም ደግሞ እግዚአብሔር ሆይ በዚህች ጊዜ ደግሞ የምንሰማውን እኛም ባሪያዎችህንም ባርከን። አቤቱ እግዚአብሔር ሆይ ሰዓቱንና ጊዜውን ሁሉ በእጅ አሳልፈን እንሰጣለን። እንደ ፈቃድህ እንደሚያስፈልገን እግዚአብሔር አምላካችን ሆይ ለእያንዳንዳችን ወደ እያንዳንዳችን ልብ ደግሞ እንድትቀርብና እንድትደርስ በዚህ ሰዓት ራሳችንን በፊትህ እንጥላለን። ጌታ ሆይ በዚህ ሁሉ ክብር ስለ ሕያው ስምህ ስትል አሜን። ጆች በትላንትናው ምሽት ክፍለ ጊዜያችን ከዮሐንስ ወንጌል መግቢያውን አብረን ማጥናታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ቃል በገባነው መሰረት ከዮሐንስ ወንጌል ምዕራፍ 1 ጌታ በረዳን መጠን አብረን እንማራለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ የዮሐንስ ወንጌል ምዕራፍ 1 አውጡ። አብይ ሐሳቡ የዚህ የዮሐንስ ወንጌል ምዕራፍ 1 አብይ ሐሳቡ ሥጋዌ ትስብእት ወይም ደግሞ ክርስቶስ በሥጋ መገለጡ፣ ቃል እግዚአብሔር መሆኑ፣ ቃል በሥጋ በመገለጡ፣ ቃል እግዚአብሔርን መግለጡ፣ የመጥምቁ ዮሐንስ ምስክርነት፣ ቶሎ ቶሎ ጻፍ ጻፍ አድርጓቸው፣ የእንድርያስ ምስክርነት፣ የፊሊጶስ ምስክርነት፣ የናትናኤል ምስክርነት የሚሉትን አበይት ጉዳዮች መግለጽ ነው። አብይ ሐሳቦቹን አንድ ጊዜ ደግምላችኋለሁ። ክርስቶስ በሥጋ መገለጡ፣ ቃል እግዚአብሔር መሆኑ፣ ቃል በሥጋ መገለጡ፣ ቃል እግዚአብሔርን መግለጡ፣ የመጥምቁ ዮሐንስ ምስክርነት፣ የእንድርያስ ምስክርነት፣ የፊሊጶስ ምስክርነት እንዲሁም የናትናኤል ምስክርነት የሚሉትን አብይ ሐሳቦችን ይገልጻል ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል ዮሐንስ 1 ቁጥር 1ን ተመልከቱ። ዮሐንስ ወንጌል ወገኖቼ ጌታ ኢየሱስ ክርስቶስን የሚያስተዋውቀው በሦስት አስደናቂ አረፍተ ነገሮች ነው። እነሱም በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ሶስተኛው ደግሞ ቃልም እግዚአብሔር ነበረ በሚሉት ያስተዋውቀናል። ይህንን ከቁጥር 1 ልታገኙ ትችላላችሁ። ቃል በጣም ላቅ ያለ የጌታ ኢየሱስ ክርስቶስ ስሙ ማንነት ነው። አስተዋላችሁ? ቃል የሚለው በጣም ላቅ ያለ የጌታ ኢየሱስ ክርስቶስ ስሙ ማንነት ነው ማለት ነው። በዚህ በቁጥር 1 ውስጥ የምናገኘው ማለት ነው። ትክክለኛ ትርጉሙን መግለጥ ቀላል አይደለም። በመሰረቱ ጌታ ኢየሱስ ክርስቶስ የግሪኩ ቃል ሎጎስ ሳይሆን የዕብራይስጡ ቃል ሜምራ ነው። ደግምላችኋለሁ። ጌታ ኢየሱስ ክርስቶስ የግሪኩ ቃል ሎጎስ ሳይሆን የዕብራይስጡ ቃል ሜምራ የሚለው ነው። በብሉይ ኪዳን ውስጥ ቃል ምን ያህል አስፈላጊ ስፍራ እንዳለው ያስታውሱ። ለምሳሌ ያህል አይሁዶች ይሆዋ የሚለውን የእግዚአብሔር ስም አይጠሩትም ነበር። በጣም ቅዱስ ቃል ነው ብሎ ስለሚያስቡ አይጠቀሙበትም። አሁን የምንመለከተው ቃል ግን በብሉይ ኪዳን የተባለለትን ሁሉ ያጠቃለለውን ቃል ነው። ይህ ቃል በመጀመሪያ የነበረው እንደሆነ የሚነግረን መጽሐፍ ቅዱስ የሚጀምረው በመጀመሪያ ከሚለው ቃል ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይህ ዓለም የተፈጠረበትን ጊዜ በእርግጠኝነት መናገር የሚችል ማንም የለም። ምናልባትም ብዙ ቢሊዮን ዓመታት ሊሆን ይችላል። እኔና እናንተ ግን አሁን እየተነጋገርን ያለነው ስለ እግዚአብሔር ዘላለማዊነት ነው። የፈለግነውን ያህል ወደ ፍጥረታት መጀመሪያ ብንሄድ እርሱን እዛ እናገኘዋለን። በመጀመሪያ ቃል ነበረ ሲልም ይህንኑ ሊያሳስበን ነው የሚፈልገው። ይህ ቃል የተጀመረበት ዓመትም ዘመንም የለም። ታዲያ ስለ የትኛው መጀመሪያ ነው የሚናገረው? አይምሮአችን ማሰብ እስከሚችለው ድረስ ስላለው መጀመሪያ ነው የሚናገረው መጽሐፍ ቅዱስ። መጽሐፍ ቅዱስ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ዘፍጥረት ምዕራፍ 1 ቁጥር 1 ንልብ ይሏል። የፈለጋችሁትን ያህል ቢሊዮን ወይም ትሪሊዮን ዓመታት ወደ ኋላ ብትሄዱም እግዚአብሔር የጀመረው ከዚያው ነው የምትሉት ነጥብ አይኖራችሁም። እርሱ ጅማሬም ፍጻሜም የለውም፣ ዘላለማዊ ነው ጌታችን። ሁለተኛው ነጥብ ደግሞ ቃልም በእግዚአብሔር ዘንድ ነበረ የሚለው ነው። እርሱ ከእግዚአብሔር አብ የተለየ መሆኑን ከዚህ ቃል መመልከት ይቻላል። ቃሉ በእግዚአብሔር ዘንድ ነበረ ስለሚል እርሱ በአካል ከእግዚአብሔር አብ ጋር አንድ ነው ማለት አንችልም። ይህን ልብ በሉ። ቃሉ በእግዚአብሔር ዘንድ ነበረ ስለሚል እርሱ በአካል ከእግዚአብሔር አብ ጋር አንድ ነው ማለት አንችልም። ምናልባትም አንድ ሰው ከእግዚአብሔር ጋር ነበረ ካለ እንግዲያውስ እግዚአብሔር አይደለም ይለኝ ይሆናል። ለዚህ ጥያቄ የሚሆነን መልስ ቃልም እግዚአብሔር ነበረ የሚለው ነው። ይህ አባባል ግልጽና ጠንከር ባለ ሁኔታ ኢየሱስ ክርስቶስ እግዚአብሔር እንደሆነ ያመለክታል። ይህን አባባል ግሪክኛው ይበልጥ ግልጽ ያደርጋል። በግሪክኛው አረፍተ ነገር መሰረት በጣም አስፈላጊ የሆነው ቃል በአረፍተ ነገር መጀመሪያ ላይ ነው የሚሆነው። ለምሳሌ ያህል ቃል እግዚአብሔር ነበረ ከማለት ይልቅ እግዚአብሔር ቃል ነበረ ይላል ማለት ነው። ወዳጆቼ የክርስቶስን አምላክነት በቸልታ ለማለፍ ትሞክራላችሁን? በፍጹም አትችሉም። የዮሐንስ ወንጌል የመጀመሪያዎቹ 3 ቃላት በመጀመሪያ ቃል ነበረ የሚሉት ናቸው። እስቲ አሁን ደግሞ ወደ ቁጥር 14 ሄደን እነዚህን 3 አረፍተ ነገሮች እንመልከት። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 14። ቃል ሥጋ ሆነ፣ ቃል በእኛ መካከል አደረ፣ ቃል ጸጋንና እውነትን የተሞላ ነው ይላል። አስተዋላችሁ? ቃል ሥጋ ሆነ፣ ቃል በእኛ መካከል አደረ፣ ቃል ጸጋንና እውነትን የተሞላ ነው ይላል። እስካሁን ድረስ በተመለከትነው ሐሳብ የግሪክ ፈላስፎች ይስማማሉ። ይሁን እንጂ ቃል ሥጋ ሆኖ በአካል መገለጡን መቀበል ግን በጣም ይከብዳቸዋል። ቃል ሥጋ ሆነ የሚለውን አረፍተ ነገር እስቲ አስቡት። የዘላለም እግዚአብሔር በቤተልሔም እንደ ሕፃን ተወለደ። ዮሐንስ ወንጌል ግን በቤተልሔም ስለመወለዱ አይናገርም። ለምን እንደሆነ ታውቃላችሁ? ምክንያቱም ዮሐንስ ሊነግረን የሚፈልገው በቤተልሔም ስለተወለደው ሕፃን ሳይሆን በቤተልሔም ስለማይወሰነው ታላቅ አምላክ ነው። ዘላለማዊ እግዚአብሔር ሥጋ ሆነ። ይህንን ነው የሚገልጸው። እዚሁ ቁጥር 14 ላይ በእኛ አደረ የሚልን ቃል እናገኛለን። ይህ አደረ የሚለው ቃል የግሪክኛው ትርጉም ድንኳኑን ተክሎ በእኛ መካከል ኖረ የሚል ሐሳብ አለው። አስተውሉ። ይህ አደረ የሚለው ቃል የግሪክኛው ትርጉሙ ድንኳኑን ተክሎ በእኛ መካከል ኖረ የሚል ሐሳብ አለው። አካላቶቻችን እኛነታችን የምንኖርበት ትንንሽ ድንኳኖች ናቸው። ሐዋርያው ጳውሎስም ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ሲል ስለዚህ ጉዳይ መናገሩ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1ን ይመለከቷል። ይህ የምንኖርበት አካል በቀላሉ የሚፈርስ በቀላሉ እንዳልነበረ የሚሆን ድንኳን ነው። እኔና እናንተ የምንኖረው በእንደዚህ አይነት ድንኳን ውስጥ ነው። እግዚአብሔር በስጋ የተገለጠው በእንደዚህ አይነቶቹ ድንኳኖች መካከል ለመኖር ነበር። አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። እስቲ እዚህ ላይ አምላክ በስጋ ከተገለጠ አምላክነቱ ይወሰናል አይደለምን የሚል ጥያቄ ማንሳት ይቻላል። ዮሐንስ እንደሚነግረን ግን ጸጋና እውነት የሞላበት እንደሆነ ነው። ሙሉ ከሆነ ደግሞ ሌላ አስፈልገንም ማለት ነው። አምላክነቱም አብሮት ነበር። ወደዚህ ምድር በመጣበት ጊዜ ጸጋና እውነት ሞልቶት ነበር ማለት ነው። አሁን ደግሞ ከቁጥር 18 3 ነጥቦችን እንመለከታለን። ቁጥር 18ን ተመልከቱ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እስቲ እነዚህን አረፍተ ነገሮች ነጣጥለን እንመልከታቸው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው የሚሉት ሶስት ቦታ ከፋፍያቸዋለሁ። የመጀመሪያው አርፍተ ነገር መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም የሚል ነው። ሁለተኛው ደግሞ በአባቱ ቅፍ ያለ አንድ ልጁ የሚል ሲሆን፣ ሶስተኛው እርሱ ተረከው የሚሉት ናቸው። ለምንድን ነው እግዚአብሔርን ያየው አንድስ እንኳን የለም የተባለው? ጌታ ኢየሱስ ክርስቶስ መልሱን ሲሰጥ እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል አለ። ዮሐንስ ወንጌል ምዕራፍ 4 ቁጥር 24ን ተመልከቱ። ዮሐንስ 4 ቁጥር 24 እግዚአብሔር መንፈስ ስለሆነ መቼም ቢሆን አንድም ሰው አይቶት አያውቅም። በብሉይ ኪዳን ዘመን እግዚአብሔር ስለተገለጠባቸው አንዳንድ ሁኔታዎችስ ምን እንላለን? በብሉይ ኪዳንም ቢሆን እግዚአብሔር ራሱን ለሰዎች አይን የገለጠበት ጊዜ የለም። ታዲያ ምን ነበር ያዩት? እስቲ ስለዚህ ጉዳይ የሚናገሩትን ክፍሎች እንደገና እንመልከት። ለምሳሌ ያህል ያዕቆብ እግዚአብሔርን እንዳየው ይናገራል። ያየው ግን ከርሱ ጋር የታገለውን መልአክ እንጂ እግዚአብሔርን አልነበረም። እግዚአብሔር በዚያ ሁኔታ ተገለጠለት እንጂ እግዚአብሔር መንፈስ ስለሆነ በፍጹም ሊያየው አይችልም። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ይላል ቃሉ። ቀጥሎ የምንመለከተው ደግሞ አንድያ ልጁ የሚለውን ነው። ለዚህ ቃል ትክክለኛ ቃል የሚሆነንን የግሪክኛው ትርጉም አንድያ እግዚአብሔር የሚላት ተርጓጓም አለው። ቀጥሎ ደግሞ በአባቱ ቅፍ ያለ የሚለው ብዙ የሚናገረው ነገር አለው። የእግዚአብሔርን ጥበብ ሊገልጥልን ከእግዚአብሔር ራስ አልመጣም። ከእግዚአብሔር ያነሰ ነው እንዳንል ከእግዚአብሔር እግር አልመጣም፣ ከአባቱ ቅፍ ነበር የመጣው። የእግዚአብሔር ልብ ለሰዎች ለመግለጥ መጣ። ቀጥሎ በሶስተኛነት ደረጃ የምንመለከተው የቁጥር 18 መደምደሚያን ነው። እርሱ ተረከው ይላል። የግሪክኛው ቃል ኤግጂሳቶ የሚል ሲሆን ይህም ማለት ስውር የነበረን ነገር ወደ ህዝብ ፊት ማውጣት ማለት ነው። የግሪክኛው ቃል ኤግጂሳቶ የሚል ሲሆን ይህም ማለት ስውር የነበረን ነገር ወደ ህዝብ ፊት ማውጣት ማለት ነው። የዚህ ግዙፍ ዓለም ፈጣሪ በስጋ ተገለጠ፣ እግዚአብሔርን እንዲያውቁትም ለሰዎች ገለጠ። ወዳጆቼ እግዚአብሔርን የምናውቅበት መንገድ ኢየሱስ ክርስቶስ ብቻ ነው። እርሱ ራሱ እግዚአብሔር ስለሆነ ኢየሱስ ክርስቶስ እግዚአብሔርን ለመግለጥ መጣ። አሁንም ገና ስለ እነዚህ አረፍተ ነገሮች አላበቃው። እስቲ በሦስቱ ምድቦች ውስጥ ያለውን የመጀመሪያውን ቁጥር እንመልከት። በመጀመሪያ ቃል ነበረ። ቀጥሎም ደግሞ ምን ይላል? ቃልም ሥጋ ሆነ የሚሉት ናቸው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም የሚለውን ቃል አትርሱ። ዮሐንስ 1 18ን ተመልከቱ። እግዚአብሔር መንፈስ ስለሆነ ልናየው አንችልም። እንድናውቀው ከተፈለገ በሥጋ መገለጥ ነበረበት፣ ከእኛ እንዳንዱ መሆን ነበረበት። እርሱ ወደ እኛ መምጣት እንጂ እግዚአብሔር ምን እንደሚመስል ለመረዳት ወደ ሰማይ መውጣት አንችልም። አሁን ደግሞ በእነዚህ ሦስት ምድቦች ውስጥ ያለውን ሁለተኛውን አረፍተ ነገር እንመልከት። ቃልም በእግዚአብሔር ዘንድ ነበረ፣ በእኛ አደረ፣ በአባቱ ቅፍ ያለ አንድ ልጁ የሚሉት ሦስቱን አረፍተ ነገሮች እስቲ እንመልከታቸው። እርሱ ከእግዚአብሔር ጋር ነበረ፣ ከእግዚአብሔርም ጋር እኩል ነበር፣ መላእክት በፊቱ ይሰግዱለት ነበር። ሐዋርያው ጳውሎስ ስለ እርሱ ሲጽፍ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ፊልጵስዩስ ምዕራፍ 2 ቁጥር 6ን ተመልከቱ። ፊልጵስዩስ ምዕራፍ 2 ቁጥር 6 እግዚአብሔር ለመሆን የራሱ ጥረት አላስፈለገውም፣ ተምሮ ወይም ደግሞ ያገኘው ነገር አልነበረም። እርሱ በመጀመሪያውኑ አምላክ ነው፣ በኋላ ግን በሥጋ ተገለጠ፣ ከሰዎች ጋር ኖረ። ለምን? ምክንያቱም ሰዎች እንዲያውቁት ነው። እርሱም ማወቅ እግዚአብሔርን ማወቅ ማለት ነው። እግዚአብሔርን ሊገልጥልን የሚችል በአባቱ ቅፍ ያለ አንድ ልጁ ብቻ ነው። እግዚአብሔር ይመስገን። አሁን ደግሞ ሦስተኛውን ምድብ እንመልከት። ቃልም እግዚአብሔር ነበረ፣ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። እርሱ ተረከውን የሚለውን እስቲ አረፍተ ነገር እንውሰድ። ጌታ ኢየሱስ በዚህ ምድር በነበረበት ጊዜ እንኳ ጸጋንና እውነትን የተሞላ አምላክ ነበር። አስተዋላችሁ? ጌታ ኢየሱስ በዚህ ምድር በነበረበት ጊዜ ጸጋንና እውነትን የተሞላ አምላክ ነበር። እኛ ከእግዚአብሔር ጋር መቀራረብ እንድንችል እግዚአብሔርን ሊገልጥልን የሚችለው እርሱ ብቻ ነው። ስለዚህም እርሱ ተረከው። ይህ የምንኖርበት ዓለም በስንት እንደሚከፋፈል ታውቃላችሁ? ዶክተር መጊ የተባሉ የመጽሐፍ ቅዱስ ምሁር አንድ ቀን ከአንድ ሳይንቲስት ጋር ምሳ የበላን ይያለ ስለዚህ ጉዳይ ጠየቅኩት አሉ። ሳይንቲስቱም በፍጥረት ውስጥ በየትኛውም ቦታ የስላሴን አሻራ ማየት ይቻላል አለ። እኔ ምን ማለቱ እንደሆነ እንዲያብራራልኝ ጠየቅኩት። ይህ የምንኖርበት ውሃ በጊዜ በቦታና በቁስ አካል ተከፋፍሏል። እኔና እናንተ በመናውቀው መልኩ በዚህ ዓለም ያሉ ነገሮች ሁሉ ከነዚህ ነገሮች ውጪ ሊሆኑ አይችሉም በማለት ቁልጭ አርጎ መለሰልኝ ብሏል። እንደገና ደግሞ ጊዜው በሶስት ይከፈላል። እነርሱም ኃላፊ ጊዜ፣ ያውንና የወደፊት ጊዜ ናቸው። ቦታውም እንዲህ በሶስት ነገሮች ተከፍሏል፤ ስፋት፣ ርዝመትና ከፍታ ናቸው። ከነዚህ ውጪ የሆነ ቦታ ይኖራል? ቁሳካልም ሶስት ክፍሎች አሉት፤ ኃይል፣ እንቅስቃሴና ክስተት ናቸው። እነዚህ ነገሮች የሶስት ምድቦች ሶስት ክፍሎች ናቸው። ለዚህም ነበር ያ ሳይንቲስት በዚህ ዓለም በማንኛውም ቦታ የስላሴን አሻራ ማየት ይቻላል ያለው። እስቲ የክርስቶስን ትስብእት ወይም ስጋዊ ከዚህ አቅጣጫ እንመልከተው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ የሚለው ጊዜውን ያመለክታል። አስታውሱ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ የሚለው ጊዜውን ያመለክታል። ቃል ስጋ ሆነ ሲል በጊዜ ውስጥ ተገለጠ። በአንዲት አነስተኛ መልክዓ ምድራዊ ክልል በቤተልሔም ከተማ ተወለደ ማለት ነው። በእኛ መካከል ኖረ፣ ጸጋንና እውነትን የተሞላ ክብሩንም አየን ማለት ነው። ይህ ደግሞ ቦታውን ያመለክታል። አስተዋላችሁ? በእኛ መካከል ኖረ፣ ጸጋንና እውነት የተሞላ ክብሩንም አየን ማለት ቦታውን ያመለክታል ማለት ነው። ቁሳካል ወይም ግስበት መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ ቅፍ ያለ አንድ ልጁ እርሱ ተረከው፣ ሰው ሆነ፣ እንድናየውና እግዚአብሔርን እንድናውቅ በቁሳካል ተገለጠ ማለት ነው። የስጋዊ ወይም የትስብእት ሶስት ገጽታ ይህን ይመስላል፤ ጊዜ፣ ቦታና ቁሳካል ናቸው። እስቲ እነዚህን መልሰን በሶስት ምድብ መድበን እንመልከታቸው። ኃላፊ ጊዜ በመጀመሪያ ቃል ነበረ የሚል ነው። ኃላፊ ጊዜው በመጀመሪያ ቃል ነበረ የሚል ነው። ያውን ጊዜው ደግሞ ቃል ስጋ ሆነ የሚል ነው። ያውን ጊዜውን ደግሞ የሚገልጠው ቃል ስጋ ሆነ የሚለው አረፍተ ነገር ነው። የወደፊት ጊዜውን ደግሞ የሚገልጠው መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም የሚሉት ይሆናሉ። ይህ የወደፊቱን ጊዜ ይገልጣል። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም የሚል። አንድ ልጁ ተረከው፣ ወደ ሕይወቱ ማክተሚያ አካባቢ ሐዋርያው ጳውሎስ እርሱንና የትንሣኤውን ኃይል አውቅ ዘንድ አለ። ፊልጵስ 3 ቁጥር 10 ፊልጵስዩስ 3 ቁጥር 10 እርሱን አውቅ ዘንድ ሲል ስለ ወደፊቱ መናገሩ ነው። የተወሰን ስለሆነ ዛሬ የምናውቀው በጣም በመጠኑ ነው። አሁን ደግሞ የቦታን ሶስት ክፍሎች ማለትም ስፋት፣ ርዝመትና ከፍታ እንመልከት። ርዝመቱን እኒ በመጀመሪያ ቃል ነበረ የሚለው ርዝመቱን ያመለክታል። እያችሁ፣ በመጀመሪያ ቃል ነበረ የሚለው ርዝመቱን ያሳያል። ስፋቱን የሚያሳየን ቃል ደግሞ ወደዚህ ዓለም መጣ፣ በስጋ ተገለጠ የሚለው ነው። ወደዚህ ዓለም መጣ፣ በስጋ ተገለጠ የሚለው ስፋቱን ያመለክታል። ከፍታውን ደግሞ የሚያመለክተን መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ ቅፍ ያለ አንድ ልጁ ተረከው የሚል ነው። እግዚአብሔር ምን እንደሚመስል ሊያሳየን ከከፍታው ቦታ ወደኛ መጣ ማለት ነው ባጭሩ። እስቲ በመጠኑም ቢሆን የቁሳካልን ሶስት ክፍሎች ዝርዝር እንመልከት። ኃይል፣ እንቅስቃሴና ክስተት ናቸው። ኃይሉ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲል ስለ ኃይሉ ነው የሚናገረው። አስተዋላችሁ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲል ስለ ኃይሉ ይናገራል ማለት ነው። ወገኖቼ፣ ይህ ዓለም እንዴት ነበር ሊገኝ የቻለው? እግዚአብሔር ተናገረ። እያንዳንዱ ባለ አእምሮ ይህን መጠየቁ የማይቀር ነው። የአዝጋሚ ለውጥ ጽንሰ ሐሳብ ወይም ኢቮሉሽን መላምት ተቀባይነት ሊያገኝ የቻለውም ስለዚህ ዓለም መፈጠር ገለጣ ለመስጠት በሚያደርገው ሙከራ ነው። በመጀመሪያ ቃል ነበረ፣ የመጀመሪያው ነገር የጀመረው ከዚህ ነው። እግዚአብሔር ቃል ሲናገር ቃሉ ኃይል አለው። ይህ ቃል በቁስ አካልነት ወይም በግዝፈት መልክ ይገለጣል። ለመሆኑ የአቶ ሚካኤል ምንድን ነው? የአቶ ሚካኤል አንድ ቁስ አካል ወደ ኃይል ሲለወጥ የሚፈጠር ክስተት ነው። ፍጥረት የተገኘው በእግዚአብሔር ኃይል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ ለኛ በቂያችን ነው። እንቅስቃሴን ደሞ እንመልከት። ቃል ሥጋ ሆነ የሚለው ነው። ከሰማያዊ ክብር ወደዚህ ምድር መጣ። ይህ እንቅስቃሴውን ያሳያል። በዚህ ዓለም ታላቅ ክስተት የምንለው ኢየሱስ ክርስቶስ ራሱ ነው። ይህ ክስተቱን ያሳያል ማለት ነው። በዚህ ዓለም ታላቅ ክስተት የምንለው ኢየሱስ ክርስቶስን ነው። የዓለማችን አስደናቂ ነገሮች በሙሉ እግዚአብሔር በሰውነት የመገለጡን ያላስገራሚ ሊሆኑ አይችሉም። እነዚህን አረፍተ ነገሮች በቀላሉ መረዳት ይቻላል። ደጋግመን አንብበነዋል፣ በቃላችን አጥንተነዋል። ይሁን እንጂ ጥልቀቱን በሚገባ መረዳቱ እጅግ ይከብዳል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃል ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጁም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። መቼም ቢሆን እግዚአብሔርን ያዩ አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እነዚህ ቃላት እንደ ታላቅ ሕንጻ ሲሆኑ፣ እስቲ እንደ ስሚንቶ አያይዞ ያቆማቸውን ነገር ደግሞ እንመልከት። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም የሚለው ነው። ዮሐንስ ምዕራፍ 1 ቁጥር 3ን ይመለከቷል። በጌታ የተወደዳችሁ አድማጮቼ፣ ጌታ ኢየሱስ ክርስቶስ ፈጣሪ ነው። በቤተልሔም ከመወለዱ በፊት የነበረ ብቻ ሳይሆን የፍጥረት ዓለም ፈጣሪም ጭምር ነው። ሁሉ በርሱ ሆነ፣ ፍጥረት የተገኘው በርሱ ነው። ያለ እርሱ አንዳችም የተገኘ ነገር የለም። እግዚአብሔር የተመሰገነ ይሁን። እንግዲህ አድማጮቻችን፣ እስካሁን በነበረን ክፍለ ጊዜ እግዚአብሔር በብዙ ቁም ነገሩ እንደተገለጠላችሁ ብዙ ቁም ነገርንም እንዳተረፈላችሁ እምነታችን ነው። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። ሰላም። ኢየሱስ ሌላ መሄድ ያለ ስምህን ከልቤ አመሰግናለሁ ጌታዬ።
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።